ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የህዝብን ሀብት የሚዘርፍ ፋኖ አይደለም፣ እኛም ደግሞ የዚህ አካል ተባባሪ አይደለንም በሚል ወጣቶች ተኩሱ ይሄን ምላሽ ሰጥቷል። እሱም እንደሌለበት አረጋግቶልናል። መንግስት ባወጣቸው መመሪያዎች ወይም መስፈርቶች መሰረት አርበኛ መሳፍ መዋቅር ውስጥ ሊገባና እንዲሳተፍ፣ ማንነት ጥያቄዎችን ከመንግስት ጎን በመሆን ጥያቄዎችን እንዲጠይቅ፣ መንግስትም ዝም ቢል እየቀሰቀሱ የማንነት ጥያቄው እንዳይደበዝዝ የማድረግ አቋም ወስዶ በዚህ ተስማምተናል።
አባ ገብረ ሊባኖስ ይባላሉ። በሰሜን ጎንደር በአንዳንድ አካባቢዎች የሚታየውን የጸጥታ ችግር ለመፍታት ያግዛል በሚል የተደረሰውን እርቀ ሰላም በመሸምገል የተሳተፉ ናቸው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። በድሬዳዋ በኮሮና ቫይረስ ወረርሽኝ ሳቢያ ኑሯቸው ለተጎዳባቸው ነዋሪዎች በየሰፈሩ የተደራጁ በጎ ፈቃደኞች ልዩ ልዩ ድጋፎችን በማድረግ ላይ የመሆናቸው ዜና፣ በትግራይ ክልል የኮሮና ቫይረስ ወረርሽኝን መዛመት ለመከላከል ተብሎ በወጣ አዋጅ እንዲዘጉ ተወስነው የነበሩ አንዳንድ የአገልግሎት ሰጪ ተቋማት በክልሉ የወረርሽኙ መከላከል ስራ አስተባባሪ ኃይል ማስታወቁ በዜና መጽሔት ክፍለ ጊዜ ከምንመለከታቸው ርዕሶች ውስጥ ናቸው። አርብ ሚያዝያ 16 2012 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን እየት ባለው አቀራረብ ከስቱዲዮ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅት ታየ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ ዋና አዘጋጇ ትዝታ በላቸው ናት። በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ትኩስ ትኩስ ዘገባዎችን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። ከኢትዮጵያ የጤና ሚኒስቴር በወጣ መረጃ በቀኑ 933 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸው አንድ ሰው ላይ ተገኝቷል። አጠቃላይ በምርመራው የተረጋገጠው የተጠቂዎቹ ቁጥር አሁን 117 መድረሱ ነው። ይህ በዚህ እንዳለ በሀገር አቀፍ ደረጃ ኮሮና ቫይረስን ለመከላከል በተካሄደው የቤት ለቤት ቅኝት ከ3 ሚሊዮን በላይ ቤቶች መዳረሳቸውን የኢትዮጵያ የጤና ሚኒስትር ዶክተር ሊያ ታደሰ አመልክተዋል። ቅኝቱ የቫይረሱ ስርጭት በማህበረሰቡ ውስጥ ያለበትን ሁኔታ ለማወቅ እንደሚረዳ የገለጹት ሚኒስትሯ በዚህም ስራ የቫይረሱ ምልክት የታየባቸው 427 የሚሆኑ ሰዎች መለየታቸውን ገልጸዋል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር ኤባ አባተ በበኩላቸው የኮሮና ቫይረስ ምርመራ ጣቢያዎችን የማደራጀቱ ስራ መጠናከሩን ገልጸዋል። በአሁኑ ጊዜ የጣቢያዎቹ ቁጥር 20 መድረሱንና የመመርመር አቅማቸውም እያደገ መሆኑን መግለጻቸውን ከኢትዮጵያ የዜና አገልግሎት የተገኘው ዜና አውስቷል። በሌላ የኢትዮጵያ የኮቪድ-19 ነክ ዜና በወረርሽኙ ምክንያት አንዳንድ የጤና ተቋማት አገልግሎት ማቆማቸው በመደበኛ የጤና አገልግሎቶች ላይ መስተጓጎል እንዳስከተለ የጤና ሚኒስቴር ሚኒስትር ደኤታ ዶክተር ደረጀ ድጉማ መናገራቸው ተገለጸ። ይህንኑ የሚከታተል ግብረ ኃይል መቋቋሙንም አስታውቀዋል። የኮሮና ቫይረስ ሕክምና እንዲሰጡ ከተለዩት የጤና ተቋማት ውጪ ሁሉም የጤና ተቋማት የተለመደውን መደበኛ አገልግሎት መስጠት እንዳለባቸው ያሳሰቡት ሚኒስትር ደኤታው በተለይ በእናቶችና ሕጻናት ጤና አገልግሎት፣ ተላላፊና ተላላፊ ያልሆኑ በሽታዎችም ላይ መደበኛ አገልግሎት መስጠታቸውን ግብረ ኃይሉ ከፌዴራል እስከ ወረዳ ድረስ ተዋቅሮ የመከታተል ስራ መጀመሩን አስረድተዋል። ህዝበ ሙስሊሙ የረመዳንን ጾም ወር በሚያሳልፍበት ወቅት ከሰሞነኛው የኮቪድ-19 ወረርሽኝም ራሱን መጠበቅ እንደሚገባው አንድ ታዋቂ የሃይማኖት አባት መክረዋል። መቀመጫቸውን በዩናይትድ ስቴትስ ያደረጉት ሼክ ኻሊድ ዑመር የሃይማኖቱ አስተምሮት በሚያዘው መሰረት ይህንን ፈታኝ ጊዜ ማለፍ እንደሚቻልም አውስተዋል። ሀብታሙ ስዩም ዝርዝሩን ይዟል።
የእስልምና አምስት መሰረቶች ተብለው ከሚጠቀሱት መካከል አንዱ የሆነው የረመዳን ጾም በዛሬው ዕለት በመላ ዓለም ላይ ተጀምሯል። የዘንድሮው የጾም ጊዜ ከኮቪድ-19 ወረርሽኝ ስርጭት ጋር መገጣጠሙ የአብሮነት ወር በሚባለው ረመዳን ላይ ጥላውን እንዳይጥል ይሰጋሉ። የሃይማኖት አባትና ፈርስት ሂጅራ የተባለው ግብረሰናይ ድርጅት መስራች የሆኑት ሼክ ካሊድ ዑመር ግን ሃይማኖቱ በሚያዘው መሰረት ስጋት ከተሞላበት ጊዜ መጠበቅ እንደሚቻል ይመክራሉ።
ነብዩ አለይሂ ሰላቱ ወሰላም የነገሩን ሐዲስ አለ። አንድ አካባቢ ላይ ወረርሽኝ መድረሱን ያወቃችሁ እንደሆነ ወደዛ አትግቡ፣ እንደዚሁም ደግሞ እዚህ አካባቢው ላይ ያላችሁ ደግሞ ወደ ሌላ አትሂዱ ብሎ ኳራንቲንን ቀደም ብሎ የነገረው ስለሆነ አሁን ባለው ሁኔታ ደግሞ ዓለም በአጠቃላይ ባለበት እንዲቆይ ያሉበትና ሕክምና ባለሙያዎች ይሄንን ወረርሽኝ እግሩን ለመቁረጥ እንግዲህ በየቤቱ መቀመጥ ትልቁ መፍትሄ ነው ተብሎ ስለተነገረ ሁሉም ይሄንን መመሪያ ተግባራዊ አድርጎ በየቤቱ እንዲቀመጥ፣ አካላዊ ርቀትንም ደግሞ እንዲጠብቁ።
ሼክ ካሊድ የግል ንጽህና አጠባበቅ ከቫይረሱ ራስን ለመታደግ እንደሚበጅ በሕክምና ባለሙያዎች መመከሩን አውስተው የእስልምና አስተምሮትም ይህን እንደሚደግፍ ያብራራሉ።
በእስልምና ንጽህና እንግዲህ ግማሽ የኢማን ክፍል ነው ብሏል ነቢዩ አለይሂ ሰላቱ ወሰላም። እና ከነበራቸው የንጽህና ስርዓት በተጨማሪ ይህንኑ ሐኪሞች ያዘዙትን ተግባራዊ በማድረግ ምዕመናን ይሄ ወር እንግዲህ የዱዓ የጸሎት ወር ነውና ወደ ጌታቸው ወደ አላህ ሱብሓነሁ ወተዓላ እጃቸውን ዘርግተው የባህሪ ለውጥ አድርገው አላህ ምህረቱን እንዲያወርድልን አብዝተው እንዲለምኑና እንድንማጸን አደራ እንላለሁ።
ሼክ ካሊድ ዑመር ህዝበ ሙስሊሙ የርህራሄና መተሳሰብ ወር የሆነውን ረመዳንን በሚያሳልፍበት ወቅት ከጥንቃቄ ባሻገር ለችግረኞች መድረስን፣ ይጠጉበት የሌላቸውን ማገዝን አብሮ ማጤን እንደሚገባው አመላክተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የ20ዎቹ ከበርቴ ሀገሮች ቡድን ኮቪድ-19ን ለመዋጋት የሚውል ገንዘብ ዓለም እንዲያዋጣ ጥሪ አስተላልፏል። ዝርዝሩን ሶሎሞን አባተ ያቀርባል።
ሁሉም ሀገሮች፣ ዓለም አቀፍ ድርጅቶች፣ የግሉ ዘርፍ፣ የበጎ አድራጎት ተቋማትና ግለሰቦችም ገንዘብ አዋጡ ብለዋል 20ዎቹ ባለጠጋ ሀገሮች። የመንግስታትና የማዕከላዊ ባንኮች ገዢዎች ዓለም አቀፍ መድረክ የሚባል 19 ሀገሮችና የአውሮፓ ህብረትን ያቀፈ ስብስብና የእነዚያ ከበርቴዎቹ ሀገሮች ህብረት G20 ወይም ቡድን 20 እስከ ዛሬ አርብ ወደ $2 ቢሊዮን የሚጠጋ ገንዘብ ወደ ሙዳዩ ማስገባታቸውን ተናግረዋል። እንዲሰባሰብ የሚፈልጉት ደግሞ $8 ቢሊዮን ነው። የዘንድሮው የቡድን 20 ሊቀመንበር ሳዑዲ አረቢያ 500 ሚሊዮን ሰጥታለች። ገንዘቡ የሚውለው ለክትባት ምርምርና ኮቪድ-19ን ለመቆጣጠር ለሚደረጉ የሕክምናና ሌሎችም ተግባራት ቀዳዳዎች መሸፈኛ እንደሚሆን ለሁሉም ችግር ሁሉም ይረባረብ ያሉት የሳዑዲ አረቢያው የG20 እንደራሴ ተናግረዋል። የኮሮና ቫይረስ መከላከያ ሊሆን ይችላል የተባለ ክትባት በሰው ላይ መሞከር ትናንት መጀመሯን እንግሊዝ አስታውቃለች። ይህ በእንዲህ እንዳለ የቁም ከብትና እንስሳት ገበያዎች እንዲዘጉ ቡድን 20 ግፊት እንዲያደርግ የአውስትራሊያ መንግስት ጥሪ አቅርቧል። ሰንጋ ተራ፣ በግ ተራ፣ ዶሮ ተራ፣ በሬ ገበያ የሚባሉ ገበያዎች ላይ እንስሳቱ ተፋፍገውና ለብዙ ቀናትም የሚቆዩ በመሆኑ በሰው ላይም ሆነ በራሳቸው በእንስሳቱ ላይ ለሚቀሰቀሱና ለሚዛመቱ ኢንፍሉዌንዛን ለመሳሰሉ በሽታዎች ተደጋጋሚ ምንጭ ሆነው ተገኝተዋል ብላለች አውስትራሊያ። ኮቪድ-19 በደቀነው አደጋ የድፍን ዓለም ምጣኔ ሀብት ድቀት ቢከተልም ይበልጥ ተጎጂ የሚሆኑት ግን በመልማት ላይ ያሉ ሀገሮች እንደሚሆኑ ዓለም አቀፍ የገንዘብ ድርጅት ገልጿል።
የዩናይትድ ስቴትስ ፕሬዚደንት ትራምፕ በትናንቱ ዕለታዊ መግለጫቸው በሀገሪቱ ያለው የቫይረሱ ስርጭት ይዞታ አስተማማኝ ሆኖ ካላገኙት የማህበራዊ መራራቅ መመሪያዎቻቸውን እስከዚህ የአውሮፓውያን ሚያዝያ ወር መጨረሻ ድረስ እንዲዘልቅ ሊያራዝሙት እንደሚችሉ ጠቁመዋል።
ቆንጅታየን ለዜናው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ሚያዝያ 16 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ነው በቀጥታ የምንሻገረው። ሰሜን ጎንደር አካባቢ የሚታየውን የጸጥታ ችግር ለመፍታት የሚያግዝ እርቀ ሰላም ማውረዳቸውን የአማራ ክልል መንግስትና አርበኛ መሳፍንት ተስፉ ተናገሩ ትለናለች አስቴር ምስጋናው ከባህር ዳር ባጠናቀረችው ዘገባ። ሁለቱም ወገኖች ለአሜሪካ ድምጽ እንደገለጹት አርበኛና አብራቸው ያሉት ፋኖች እርስ በርስ ከሚጎዳዱበት ድርጊት ወጥተው በክልሉ ልማትና ጸጥታ ለመሳተፍ ተስማምተዋል። መሰል የሰላም ሂደቶች እንደሚቀጥሉም ነው የክልሉ መንግስት የተቆመው። ሁለቱን ወገኖች ያነጋገረችው አስቴር ምስጋናው ዝርዝሩን አድርሳናለች።
ከጎንደር የተሰማው ዜና ያለፉትን ሳምንታትን የጸጥታ ችግሮች ተከትሎ የመጣ ነው። በአካባቢው የሰላም መደፍረስ ሲያጋጥም ቆይቱ ብቻ ሳይሆን በትክክል እየሆነ ስላለው የተለያዩ ወገኖች የሚሰጧቸው መረጃዎች መጣረስም ግርታን የፈጠረ ነበር። ዛሬ ግን ቢያንስ ሁለቱ ወገኖች እርቀ ሰላም ማውረዳቸውን ችግሮችንም በተመሳሳይ መነጽር ማየት መጀመራቸውን ይፋ አድርገዋል። በጎንደር አካባቢ ከሚንቀሳቀሱ የታጠቁ መካከል አርበኛ መሳፍንት ተስፉ የሚመሩት ዋነኛው ነው። ለሰላሙ መደፍረስ አንዱ ምክንያት በአካባቢው የመደበኛ የሆኑ የታጠቁ ኃይሎች መኖራቸው እንደሆነ የሚናገረው መንግስት በተለይ እንደዚህ መሪያቸው ማን እንደሆነ ከሚታወቀው ጋር መነጋገርን የመረጠ ይመስላል። የተያዘው አቋም እነዚህን ታጣቂዎች በመንግስት መዋቅር ውስጥ ማስገባት መሆኑን የሰሜን ጎንደር ዞን ዋና አስተዳዳሪ አቶ ወርቁ ለምለሙ ይናገራሉ።
በአንድ ሀገር ላይ የሁለት የታጠቀ ኃይል ሊኖር አይችልም። ስለዚህ መንግስት የተፈጥሯዊ ባህሪ ህግ የማስከበርና ታጠቀ ኃይል እንዲመራ እንዲያሰማራ በህግ የተሰጠው ነው። ከዛ መለስ ያለው በተለያየ መንገድ የታጠቁ ኃይሎች መንግስት በተለይ ክልሉ መንግስት አማራጮችን አቅርቧል። አንደኛው አማራጭ መስፈርቱን የሚያሟሉ በልዩ ኃይል ወይም በአድማ ብተና ወይም ደግሞ በመደበኛ ፖሊስ እንዲሰማሩ፣ ከዚህ ውጭ በአካባቢው በእርሻ የሚሰማሩ ከሆነ ደግሞ በአካባቢው ሚሊሻ ጋር ተቀናጅተው የአካባቢውን ሰላም እንዲያስከብሩ።
በመንግስት ይህ ጥያቄ የቀረበላቸው በሰሜን ጎንደር ዞን ዳባት ወረዳ አካባቢ የሚንቀሳቀሱት አርበኛ መሳፍንት ተስፉም ይሻላል የሚሉት ሀሳብ አለ። ይህንንም ሀሳብ ከሃይማኖት አባቶች፣ ከሀገር ሽማግሌዎች እና ከተለያዩ የህብረተሰብ ክፍሎች ለተውጣጣው አስታራቂ ቡድን ማስረዳታቸውን ለአሜሪካ ድምጽ ገልጸዋል።
ልዩነት የነበር ከመንግስት ጋር አይደለም፣ ከመንግስት ተወካዮችና ያው የወያኔ ተላላኪዎች ስላልነጠፉ አቅም የሌላቸው አመራሮች ጋር ነው አራርቀውን ቆይተው የነበረ።
በምን ምክንያት?
ያው የወሰን ጥያቄና የማንነት ጥያቄዎችን በህዝብ ላይ እንቅስቃሴ በማደርግባቸው ሰዓት እንቅፋት ይፈጥሩብኛል። የአማራ ፋኖ የምህረት ደብዳቤ የተሰጠውን ያስራሉ፣ ፍቱልኝ አልፈቱ ሲሉ ደግሞ የእነሱን አካል ደግሞ ያስራለሁ። በዛ እየተነሳሳ ያው ወደ ሆኑ ግጭቶች እችን የማስባትን የማንነት ጥያቄና የአማራ ስሜቴን ማንጸባርቃትን ያው እንቅፋትን እየፈጠሩብኝ ነው የቆዩ።
ለወራት የተካሄደው የእርቀ ሰላም ሂደት ትላንት መቋጫ ማግኘቱንም አርበኛ መሳፍንት ይናገራሉ።
ሁላችን ያው ያለፈ እንዳለፈ ሆኖ የማንነት ጥያቄያችን በጋራ እንደምንጠይቅ፣ ሰላምን በጋራ ጥበቃ ዘብ እንደምንሆን፣ እስካሁን እርስ በርስ የምንጎዳዳውን ነገር በእኛ በኩል እናቆማለን፣ አንተም ይህን አምነህ ወደ አንድነት ገብተን ሀገራችን በሰላም እንድንኖርባት ውል እንውሰድ የሚል ነው። እንግዲህ ትናንት የጨረስ ነው ተስማምተን ታርቀን አባቶች መስቀል ሰልፈው እጃችን መስቀል ላይ ብዛት እጃችን ጥለን ውል ተጋብተናል። ቃል አጋብተው ነው አማምለው የጨረሱልን።
የሰሜን ጎንደር ዞን ዋና አስተዳዳሪ አቶ ወርቁ ለምለሙም የእርቀ ሰላሙን ይዘት ለአሜሪካ ድምጽ እንዲህ አብራርተዋል።
የክልሉ መንግስት ሶስት አማራጮችን አቅርቧል። አንደኛው አማራጭ መስፈርቱን የሚያሟሉ በልዩ ኃይል ወይም በአድማ ብተና ወይም ደግሞ በመደበኛ ፖሊስ እንዲሰማሩ፣ በአካባቢው በእርሻ የሚሰማሩ ከሆነ ደግሞ በአካባቢው ሚሊሻ ጋር ተቀናጅተው የአካባቢውን ሰላም እንዲያስከብሩ፣ ከዚህ ውጭ ደግሞ የተሻለ አቅም ያላቸው ወይም ተደግፈው ወደ ኢንቨስትመንት የሚገቡበትን አማራጭ መንግስት በተደጋጋሚ ያቀርባል። በዚህ ላይ እንዲሰማሩ ስምምነት ተደርጓል። ሁለተኛ በተለያየ መንገድ ወንጀል ተፈጽሟል። ይህ ወንጀል የፈጸሙ ኃይል በምህረት በይቅርታ የሚታለፉትን በይቅርታ የማለት፣ በአንጻሩ ደግሞ በህብረተሰቡ ዘንድ በደል ያደረሱ ሰው ያደሱ መሰረተ ልማት ያቆሙ በአማራ ስም በፋኖ ስም ነገር ግን ለግሉ ፍላጎት ወንጀል የፈጸሙ ሀብት ያጋበሰ ኃይል ደግሞ ወደ ህግ እንዲቀርብ ማድረግ በኩል ሁለተኛው ስምምነት ነው። ሶስተኛ በአካባቢ በተወሰነ መንገድ የመሰረተ ልማት እንዲህ ከጸጥታ ኃይሉ ጋር የመገጫጨት ችግሮች ነበሩ፣ እሱ ከዛሬ ጀምሮ ተወግዶ በመተባበር መንፈስ አካባቢ ሰላም የሚያገኝበትን መሰረተ ልማቶች፣ ሌሎች መመለስ ያለባቸው የወሰንና የማንነት ጉዳይ በሚመለከት ህገ መንግስት ይሻሻልልኝ በሚመለከት ሌሎች የኢኮኖሚና መሰል ችግሮችን በሚመለከት ፍትህ ማግኘት አለበት የሚል በዚህ ጉዳይ ላይ አብረን እንሰራለን እንጂ አንድ ወደፊት አንድ ወደኋላ የሚመጣበት ነገር የለም። በሱ በኩልም ጥበቃ ሊደረግልህ ይገባል ይላል። መንግስትም ጥበቃ የማድረግ ኃላፊነት አለበት። እነዚህን እና የመሳሰሉትን ችግሮች ለመፍታት አብረን እንሰራለን። ማንኛውም ሰው
እርቀ ሰላሙን ለማውረድ ሲተጉ ከነበሩ የሀገር ሽማግሌዎች አንዱ አባ ገብረ ሊባኖስ በበኩላቸው መንግስትም ሆነ አርበኛ መሳፍንት ለሰላም ያሳዩት ተነሳሽነት አድንቀዋል።
አርበኛ መሳፍንት ወይም ሻለቃ መሳፍንት ተስፉን እኔ የሌባ ወይም የቀማኛ የዘራፊ ተባባሪ አይደለሁም፣ እንዲህ አይነትም ደግሞ የአባቶቻችን ስም የሚያጠለሽ ፋኖ የለም፣ በፋኖ ስም ግን የተደራጀ ካለ አብረን መመከት አለብን፣ ይሄን ማጥፋት አለብን። ህዝብን የሚያሸብር የህዝብን ሀብት የሚዘርፍ ፋኖ አይደለም፣ እኛም ደግሞ የዚህ አካል ተባባሪ አይደለንም በሚል መሳፍንት ተስፉ ይሄን ምላሽ ሰጥቷል። እሱም እንደሌለበት አረጋግጦልናል። መንግስት ባወጣቸው መመሪያዎች ወይም መስፈርቶች መሰረት አርበኛ መሳፍንት መዋቅር ውስጥ ሊገባና እንዲሳተፍ ማንነት ጥያቄዎችን ከመንግስት ጎን በመሆን ጥያቄዎችን እንዲጠይቅ መንግስትም ዝም ቢል እየቀሰቀሱ የማንነት ጥያቄው እንዳይደበዝዝ የማድረግ አቋም ወስዶ በዚህ ተስማምተናል።
አርበኛ መሳፍንት ለፋኖ ወጣቶች በሚል ባስተላለፉት መልእክትም ተከታዩም ብለዋል።
በፋኖ ስም ስሙን ብቻ እየነገሩ መጠቀም ሳይሆን አባታቸውን ስም እየሸጡና እያጠፉ መሆናቸውን እንዲያውቁ ቆም ብለው እንዲመለከቱ ነው።
በአማራ ክልል በሰሜን ጎንደር ዞን አካባቢ ለወራት የዘለቀ የጸጥታ መደፍረስ እንደነበር ይታወቃል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ዝግጅት ደግሞ ከባህር ዳር ወደ ድሬዳዋ እንሻገር። በድሬዳዋ በኮሮና ቫይረስ ወረርሽኝ ሳቢያ ኑሯቸው ለተጎዳባቸው ነዋሪዎች የተደራጁ በጎ ፈቃደኞች በየሰፈሩ ልዩ ልዩ ድጋፎችን በማድረግ ላይ ናቸው። ለነዋሪዎች መርጃ የሚውል ድጋፍ በማሰባሰብ ላይ የሚገኘው የድሬዳዋ አስተዳደር በበኩሉ የድጋፍ አሰጣጡ የተቀናጀ እንዲሆን ጠይቋል። የሐረማያ ዩኒቨርሲቲም በምስራቅ ሐረርጌ ዞን የኮሮና ቫይረስ መዛመት ያስከተለው ችግር ተጽዕኖ ላሳደረባቸው የዞኑ ነዋሪዎች ተመሳሳይ ድጋፍ ማድረጉ ተገልጧል። አዲስ ቸኮል ተከታትሎታል።
ከአዲስ አበባ በመቀጠል በርካታ የኮሮና ቫይረስ ያለባቸው ሰዎች የሚገኙባት ድሬዳዋ ከአብዛኞቹ የሀገሪቱ ከተሞች አስቀድማ የተወሰኑ ማህበራዊና ኢኮኖሚ እንቅስቃሴዎችን ገታ ነበረ። ቀድሞውንም ከእጅ ወደ አፍ የሚኖር ነዋሪ በሚበዛበት ከተማ ይህ መወሰኑ በርካቶች የዕለት ቁርሳቸውን ለመሸፈን እንዲቸገሩ አድርጓቸው ነበር። በርካታ በጎ ፈቃደኞች በመደራጀት የየሰፈራቸውን ችግረኞች ለመርዳት እንዲንቀሳቀሱ አድርጓቸዋል። መሰረቱን በለጋሪ ያደረገውና ከመጅሊስ ጋር በመተባበር የሚሰራው ጁማ ቶኩማ የተባለ ማህበር ከከተማዋ ነዋሪዎች ከሚያሰባስበው ድጋፍ ባሻገር በውጭ ከሚኖሩ ኢትዮጵያውያንና ከድሮች ገቢ በማሰባሰብ ልዩ ልዩ ድጋፍ እያበረከተ ይገኛል። አስተባባሪው አቶ አድናን ጃፈር ድጋፋቸው በለጋሪ የተገደበ ሳይሆን ሌሎች ሰፈሮችንም ያካተተ መሆኑን ገልጾ ከብሔርና ከሃይማኖት አንጻርም ሁሉንም ተደራሽ ለማድረግ ጥረት ማድረጋቸውን ይገልጻል።
በሳቢያን አካባቢ 600 አካባቢ 585 ሰው አካባቢ ድጋፍ አገናል።
ምን ያህል በምን ያህል ወጪ ማለት ነው?
248,000 አካባቢ።
ምን ምን ነው ድጋፍ ያደረገ? ለአንድ ሰው በነፍስ ወከፍ
በለዛ ጊዜ 10 ኪሎ ዱቄትና 10 ኪሎ ሩዝ እዚህ በገንደገራዳም እንደዛ በ47,000 አካባቢ ብር እንደገዛ 150 አካባቢ አባወራ በዛም ተሰብስበዋል። ለጋሬ ገንደገበር የሚባል አካባቢ ላይ ወደ 45,000 ብር 67 ሰው አካባቢ እንደዛ ድጋፍ ተደርገዋል።
በዛሬው ዕለት ከተለያዩ ሰፈሮች ለተወጣጡ 230 የከተማዋ ነዋሪዎችም ተመሳሳይ ድጋፍ አድርጓል። በቀጣይ ደግሞ ቢላል መስጂድ አካባቢ ለሚኖሩ ለተጨማሪ 560 ሰዎች ድጋፍ ሊደረግ ዝግጅት መጠናቀቁን አቶ አድናን አክሎ ይገልጻል። ተመሳሳይ ድጋፎች በሌሎች ሰፈሮችም እየተካሄዱ ናቸው። ባለፈው ቅዳሜ 300 ለሚሆኑ የሳቢያን ችግረኞች ድጋፍ ያበረከቱት የቀጠና አንድ በጎ ፈቃደኞች ድጋፉን ለማበረከት ያስፈለጋቸውን 300,000 ገደማ ብር ያገኙት በሳቢያን ተወልደው ያደጉና አሁን ግን ኖሯቸውን በውጭ ሀገር ያደረጉ የሰፈራቸውን ልጆች ድጋፍ በመጠየቅ ነበር። አስተባባሪ ወጣት ነጻነት ይናገራል።
ነሳሳን ዋናው ምክንያት በወቅቱ በሽታ ምክንያት ኢትዮጵያ ላይ እንደሚታወቀው በጣም ከባድ ነው። ከቤት አትውጡ የሚባል መረጃ አለ። ወጥቶም ራሳቸውን
ይችላል።
አስቤዛ መሸመት የማይችሉ ሰዎች ስላሉ ግዴታ እኛ በጉልበታችን ያለውን በሳንቲሙ አሰባስበን ለእነዚህ እናቶች ቤታቸው ድረስ አስቤዛ
አሁን ወደ ዳዊት ገራዦች ነው የምንሄደው።
ፍቅር መሆኗን በተግባር አሳይተናል።
በዚህ ዕለት የደቻቱ አካባቢ ወጣቶችን በተመሳሳይ መንገድ ያሰባሰቡትን ገንዘብ የሰፈራቸውን ችግረኞች ለመደገፍ አውለውታል። የሁለቱም ሰፈር ወጣቶች ድጋፋቸውን የኢኮኖሚ ሁኔታን እንጂ ብሔርም ወይም ሃይማኖትን መሰረት ያደረገ እንዳልነበርና ሁሉም የድጋፋቸው ተጠቃሚ እንደነበረ ይናገራሉ።
ተረጂ የለየንበት ምክንያት ሰፈር ውስጥ ተሰሚ የሚባሉ አባቶች አሉ። እነሱን በማማከር በጣም ደካማ የሚባሉትን ሰዎች ወገን የሌላቸው እንዲለዩልን አረግናቸው። ዘር፣ ብሔር፣ ቀለም ሳንል ማንንም ሰው ሰው በመሆኑ ብቻ አይተን ማለት ነው እንደምታዩት እነዚህን ሰዎች ማግኘት ይቻላል።
ከዚሁ ባሻገር የሁለቱ ሰፈር ወጣቶች ለትንሳኤ በዓል ለክርስቲያኖች ሰንጋዎችን በማረድ ከየሰፈሮቻቸው ችግረኞችና የጎዳና ተዳዳሪዎች ጋር በዓሉን በጋራ አክብረዋል። በሌላ በኩል በትላንትና ሁለት የጎሮ አካባቢ ወጣቶች ከ600,000 ብር በላይ ገንዘብ በመሰብሰብ በኮቪድ-19 ምክንያት ለተቸገሩ የሰፈራቸው ሰዎች ድጋፍ አድርገዋል። አስተባባሪው አህመድ ኡስማን ይናገራል።
ወጣቶች ይህንን የመጀመሪያ እንደመሩ ከዛ በኋላ ባለሀብቶችን ማሳተፍ ተጀመረ። ተዋረድ የቀበሌዎችን እንዲሁም ከፖሊስ ጣቢያም አንድ ላይ በመሆን የተለያዩ ኮሚቴዎች እንዲዋቀሩ ተደረገ። በዚህ በገቢ ማሰባሰብ ወደ 608,000 ብር ገቢ ተሰባስቦ ለ550 አባወራ የገባበት ሁኔታ አለ። ለዛ ለእያንዳንዱ 25 ኪሎ የሚሆን ሩዝ፣ 10 ኪሎ የሚሆን ዱቄትና እንዲሁም 2 ተኩል ዘይት ለእያንዳንዱ እንዲደርስ ከዛሬ ጀምሮ ስርጭት እየተሰራ ያለበት ሁኔታ አለ ማለት ነው።
በሀገር አቀፍ ደረጃ ማዕድ ማጋራት በሚል መሪ ቃል የከፋ ችግር ቢደርስ በሚል ልዩ ልዩ ድጋፎች እየተሰባሰቡ ናቸው። ክልሎችም ይህንኑ እያደረጉ ናቸው። የድሬዳዋ አስተዳደርም በፋይናንስና ኢኮኖሚ ልማት ቢሮ ኃላፊው አቶ ሱልጣን አለይ የሚመራ ግብረ ኃይል አቋቁሞ ከ16 ሚሊዮን ብር በላይ ሰብስቧል። ሆኖም የቢሮ ኃላፊው በየሰፈሩ የሚደረጉ ድጋፎች በተቀናጀ ሁኔታ ቢሆኑ የተሻሉ ናቸው ብለው እንደሚያስቡ ከዚህ በፊት ለቪኦኤ ገልጸው ነበር። ያም ሆኖ የወጣቶቹ ተነሳሽነት የአስተዳደሩ ማበረታቻ አላጣም። በሁሉም የድጋፍ መስጫ መርሃ ግብሮች ላይ ምክትል ከንቲባ ከድርጅቱ ጋር ተገኝተው ወጣቶችን ሲያበረታቱ የነበረ ሲሆን በትላንትናው ዕለት በነበረው የድጋፍ አሰጣጥ ላይ አፈ ጉባኤ ፈጡ ሙስጠፋና የፍትህ ጸጥታና ህግ ጉዳዮች ቢሮ ኃላፊ አቶ ሙሳ ጣም ተገኝተው ነበር። በተመሳሳይ የሀረማያ ዩኒቨርሲቲ በኮሮና ቫይረስ ምክንያት ችግር ውስጥ ለገቡ 178 የአጎራባች ቀበሌዎች አባወራዎች ለእያንዳንዳቸው ከ3,000 ብር በላይ የሚያወጡ የምግብና ጽዳት ቁሳቁሶችን ድጋፍ አድርጓል። ድጋፉ ወደፊትም እንደሚቀጥል የዩኒቨርሲቲው ፕሬዚዳንት ዶክተር ጀማል ዩሱፍ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። አሁን ደግሞ ከድሬዳዋ ወደ መቀሌ እናቅና። በትግራይ ክልል የኮሮና ቫይረስን ወረርሽኝ ለመከላከል ተብሎ በወጣዎች እንዲዘጉ ተወስኖ የነበሩ አንዳንድ አገልግሎት ሰጪ ተቋማት ዳግም ይከፈቱ ዘንድ መወሰኑን በክልሉ የወረርሽኙ መከላከል ስራ አስተባባሪ ኃይል አስታውቋል። በክልሉ በሚገኝ አንድ ወረዳ ውስጥም የትራንስፖርት እንቅስቃሴ የተፈቀደ ሲሆን አብዛኛው የመንግስት ሰራተኞች ወደ ስራ ገበታቸው እንዲመለሱም ተወስኗል። ውሳኔው ከነገ ቅዳሜ አንስቶ ተግባራዊ እንደሚሆን ምክትል ርዕሰ መስተዳደሩ ዶክተር ደብረጽዮን ገብረ ሚካኤል ናቸው በሰጡት ጋዜጣዊ መግለጫ ያስታወቁት። ለዝርዝሩ ሙልጌታ ጽሃ።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ትናንት ለተወሰኑ የክልሉ መገናኛ ብዙሀን በሰጡት መግለጫ በትግራይ አስቸኳይ ጊዜ አዋጅ በማወጅ ቫይረሱ ያለበት ሁኔታ ለማወቅ አስችሎናል ብለዋል። በተካሄደው የቤት ለቤት አሰሳ እንዲሁም የተጠረጠሩ ሰዎች ናሙና በመውሰድ በትግራይ እስካሁን በቫይረሱ የተያዘ ሰው እንደሌለ አውቀናል በማለት ተናግረዋል። ቫይረሱ ወረርሽኝ የመከላከያ ስራ ከፍተኛ ትኩረት ተደርጎ ይሰራል ብለዋል።
ናብ ትግራይ ዝኣቶ ሓለዋ ጥንክር ኣለው ጣዕሚ ናይ ውሽጢ ክትትል እዩ ደጊሙ ዛዕበይ ሓለዋ ግን ካብ ደገ ዝመፅእ ዋላት ናይ ደገ ንሓሉ ዝብል
ወደ ትግራይ የሚያስገቡ መስመሮች ጠንካራ ጥበቃ ማድረግ ያስፈልጋል። የውስጥ ጉዳይ ካሁን በኋላ ክትትል ነው የሚያስፈልገው። ትልቁ የሚመጣው አደጋ ከውጭ ነው። ስለዚህ እንደዚህ አይነት ያካሄድ ለውጥም እናደርጋለን። ካሁን በፊት ከውጭ የሚመጣ እንጠብቅ የሚል አቅጣጫ ቢኖረንም በክልል ውስጥም ከፍተኛ ስጋት ነበረን። እስካሁን በተሰራው ስራ ስኬታማ ብለን ነው የምናስቀምጠው። በተለያዩ መንገድ ቫይረሱ በክልሉ ገብቷል ወይ አልገባም ተብሎ የተፈጸመ ስራ ጥሩ ነው። ስለዚህ ከውጭ ለሚመጣ ትኩረት አድርገን ነው የምንሰራው ነው ያሉት። ቫይረሱ በትግራይ እስካሁን ባይገባም በቀጣይ ሊገባ የሚችልበት እድል ከፍተኛ በመሆኑ ጥንቃቄ ማድረግ ይገባል ብለዋል ዶክተር ደብረጽዮን። የንግድ ተቋማት በመዘጋታቸው ደግሞ የኑሮ ውድነት መታየቱ ገልጸዋል። ይህንንም ተከትሎ የተወሰኑ የንግድ ተቋማት እንዲከፈቱ የክልሉ የኮሮና ቫይረስ መከላከል ኮማንድ ፖስት መወሰኑ ገልጸዋል። ዘግተን የነበርነው የንግድ አገልግሎት ተቋማት እንዲከፈቱ የወሰን ነው ቡና የሚሸጥባቸው ካፍቴሪያዎች እንዲሁም ሰዎች ገዝተው ብቻ እንዲሄዱ ፈቅደን የነበርነው ጭማቂ ቤቶችም አገልግሎት እንዲሰጡ ተወስኗል። የወንዶችም ይሁን የሴቶች ጸጉር ስራም እንዲጀመር ተወስኗል ነው ያሉት። ሌላ ደግሞ ጠላ ቤቶች እንዲከፈቱ ነገር ግን ሰዎች ገዝተው እንዲሄዱ እንጂ ተቀምጠው ሊጠቀሙ አልተፈቀደም። የመጠጦች አከፋፋይ ደግሞ በአሁን ጊዜ በመጋዘናቸው ያያዙትን እንዲሸጡ ተፈቅዷል። ከቦታ ወደ ቦታ የሚደረግ ጉዞ ደግሞ በአንድ ወረዳ ውስጥ እንቅስቃሴ መፈቀዱ ምክትል ርዕሰ መስተዳድሩ አስታውቀዋል። በቀጣይ ክረምት የምርታማነትን ስራ እየተቃረበ በመሆኑ ስራውን ለማገዝ ታስቦ በወረዳ ውስጥ እንቅስቃሴ መፈቀዱ ነው ያብራሩት። የሚበዙ የመንግስት ሰራተኞች ደግሞ የጤና ችግር ካላቸው ውጭ ወደ መደበኛ ስራቸው እንዲመለሱ መወሰኑም ገልጸዋል። ዳግም ስራ እንዲጀምሩና መከላከያ እንዲጠቀሙና አካላዊ መራራቅ እንዲጠብቁ ዶክተር ደብረጽዮን አሳስበዋል። ማሻሻያ የተደረገላቸው ውሳኔዎች ከነገ ቅዳሜ ጀምሮ ተግባራዊ እንደሚሆን ምክትል ርዕሰ መስተዳድሩ አስታውቀዋል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም።
ሙልጌታ ጽፋን አመሰግናለሁ። ጎረቤት ኤርትራን በሚመለከተው ተከታዩ መጽሔት ርዕስ ደግሞ ወዲህ ወደ ዩናይት ስቴትስ ነው የምንመለሰው። ዩናይት ስቴትስ ውስጥ ብቻ የሚኖሩ ኤርትራውያን አገራቸው የኮሮና ቫይረስን ወረርሽኝ ለመከላከል የምታደርገውን ጥረት ለማገዝ በሁለት ሳምንት ውስጥ 3.8 ሚሊዮን ዶላር ማዋጣታቸውን ዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ጉዳይ ፈጻሚ አቶ ብርሃነ ገብረ ሕይወት ተናገሩ። እስካሁን ለኮሮና ቫይረስ የተጋለጡት ኤርትራውያን ቁጥርም 50 መድረሱን እንዲሁም የአንድ ሰው ሕይወት ማለፉን አቶ ብርሃነ ጨምረው ገልጠዋል። የትግርኛ ክፍል ባልደረባችን ተወልደ ወልደ ገብርኤል ነው አቶ ብርሃነ ገብረ ሕይወትን ያነጋገረው። ጽዮን ግርማ ዘገባውን ይዛ ቀርባለች።
ዜጎችን ለረጅም ዓመታት በእስር በማቆየት በአፈናና በሌሎችም የሰብአዊ መብት ጥሰቶች በአብዛኛው በውጭ ከሚኖረው ኤርትራውያን ማህበረሰብ ትችት የሚቀርብበት የኤርትራ መንግስት አገር ውስጥ የኮሮና ቫይረስ ስርጭትን ለመግታት ለሚያደርገው ጥረት የሚሆን 3.8 ሚሊዮን ዶላር በዩናይትድ ስቴትስ ከሚገኙት ኤርትራውያን ብቻ ማግኘቱን ዋሽንግተን ዲሲ የሚገኘው የኤምባሲው ጉዳይ ፈጻሚ አቶ ብርሃነ ገብረ ሕይወት ለአሜሪካ ድምጽ ገለጹ። ይህ ገንዘብ የተሰበሰበው በኤርትራ እየተደረገ ያለውን ጥረት ለማገዝ የተቋቋመው ግብረ ኃይል ባመቻቸው መንገድ እንደሆነም ተናግረዋል። ዜጎቻቸው የተለያየ የባንክ አሰራርን በመጠቀም ገንዘቡን ገቢ ማድረጋቸውን ገልጸው ይህን በኤርትራ ጤና ሚኒስቴር እየተካሄደ ያለውን ርብርብ ለማገዝ ተቃዋሚዎቻቸውም ጭምር እየደወሉ እንደሚያበረታቷቸው ጠቁመዋል። በአሜሪካ ውስጥ ባላቸው መዋቅር ተጠቅመው ባደረጉት ማጣራት በሳውዝ ዳኮታ በሚገኘው ስሚዝፊልድ የተሰኘው የአሳማ ማቀነባበሪያ የሚሰሩ 15 ኤርትራውያን በኮሮና ቫይረስ መያዛቸውን ማረጋገጣቸውን ገልጸው በሌሎችም የአሜሪካ ከተሞች የተጎዱ ዜጎቻቸውን በተመለከተ ክትትል እያደረጉ መሆኑን ጨምረው ገልጸዋል።
ኣብ ካልእ ቦታታቱን ኣበየ ከተሙ ክሳዕ ሕጂ በፂሕናዮ ዘለና ሓበሬታ
እስካሁን በደረሰን መረጃ መሰረት በአገሪቱ ዙሪያ 50 የሚሆኑ ኤርትራውያን በኮሮና ቫይረስ መጠቃታቸውና አንድ ዜጋ ደግሞ በሞት መለየቱን ለማወቅ ችለናል። በየጊዜው ይበልጥ የተጣራ መረጃ ለማግኘት በትጋት እየሰራን ነው። የዜጎቻችንን ሁኔታም እየተከታተልን ነው።
ጉዳይ ፈጻሚው አቶ ብርሃነ አያይዘው ከገንዘብ ማሰባሰቡ ጎን ለጎን ሁሉን አቀፍ ድጋፍ ለማድረግ ጥረት እያደረግን እንገኛለን ብለዋል።
መጀመሪያ እዚ ሕማም እዚ ንሰግድ ቀዳም አይዘድልን
መረጃ ማቀበልና ትምህርት መስጠት የመጀመሪያው እርምጃችን ነው። በየቀኑ በቴሌኮንፈረንስና በተለያዩ የዜና አውታሮች ተጠቅመን የሚወጡትን የመከላከያ ዘዴዎች እንዲደርሳቸውና መውሰድ ያለባቸውንም ቅድመ ጥንቃቄዎች በተለያዩ የሕክምና ባለሙያዎች በኩል እንዲደርሳቸው አድርገናል። ቫይረሱ ከተገኘባቸውም ማድረግ ያለባቸውን የመገለልና ራስን የመጠበቅ ግዴታዎች አስተላልፈናል። ቤት ውስጥ ተወስኖ መቀመጥ የሚያስከትለውን የስነ ልቦና ጫና በመገንዘብም የስነ ልቦና ባለሙያ ምክር እንዲያገኙ አድርገናል።
የኤርትራ መንግስት በአሁኑ ሰዓት ቅድሚያ ሰጥቶ የሚሰራው ዜጎችን ከኮሮና ቫይረስ ለመጠበቅ በመሆኑ ሁሉም ዜጋ ትብብር እያደረገላቸው መሆኑን ገልጸዋል። 3.8 ሚሊዮን ዶላሩ በሁለት ሳምንታት ብቻ የተገኘ ቁጥር እንደሆነና ከዛ በኋላ የተሰበሰበው ቢደመር የበለጠ ቁጥር እንደሚኖረው ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ወልደ ወልደ ገብርኤልና ጽዮን እናመሰግናለሁ። አድማጮች፣ አሁን የመጨረሻው የመጽሔቱ ርዕስ ደግሞ ወደ አውሮፓ ያሻግረናል። የኮሮና ቫይረስ ወረርሽኝን መዛመት ለመግታት ሲባል በተወሰደ እርምጃ በከፊል አውሮፓ በሰዎች እንቅስቃሴ ላይ ተጥሎ የነበረው ገደብ በያዝነው ሳምንት እንዲላላ ተደርጓል። ተዘግተው የነበሩ ትምህርት ቤቶችና ሱቆች እየተከፈቱ ነው። አንዳንድ የአውሮፓ ሀገሮች የቫይረሱ መዛመት የሚያስከትለውን እልቂት ለመቀነስ በመቻላቸው ኢኮኖሚያቸውን በአዲስ መልክ ለማንቀሳቀስ መብቃታቸው እየተገለጠ ነው። ሌሎች አውሮፓ ሀገሮች ታዲያ በአንጻሩ አሁንም በመቶዎች የሚቆጠሩ ሞቶችን በየዕለቱ እየዘገቡ መሆናቸውን ጠቅሶ የአሜሪካ ድምፁ ሄንሪ ሪጅዌል ከሎንዶን ያጠናቀረውን ዘገባ ዝርዝር አዳነች ፍስሐ ታቀርበዋለች።
ሮም ለሁለት ወራት ያህል ተዘግታ ከቆየች በኋላ በመጠኑ ብርሃን እያፈነጠቅላት ይመስላል። አንዳንድ የመጽሐፍ መሸጫ ሱቆች እንዲከፈቱ ተፈቅዷል። አልቤርቶ ቮልፖኒ የተባሉ ደንበኛ ደስታቸውን ገልጸዋል። እዚህ የመጣሁት ለልጅ ልጆቼ አንዳንድ ነገር ለመግዛት ነው። ሳገኛቸው በዓል እናደርጋለን ብለዋል። የበዓሉ ጉዳይ ግን ለአሁኑ ይቆያል። ሮም ከተመሰረተች 2773 ዓመቷን ባለፈው ሮብ አስባለች። የልደት ቀን በዓሉ ግን ሌላ ጊዜ ተላልፏል። ኢጣሊያ አሁንም ቢሆን በየዕለቱ በመቶዎች የሚቆጠሩ ሞቶችን እየመዘገበች ነው። አብዛኛው ኢኮኖሚዋም እንደተዘጋ ነው። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም አውሮፓ ጥንቃቄ እንድታደርግ መክረዋል። እገዳዎችን ማላላት ማለት በማንኛውም ሀገር ወረርሽኙ አብቅቷል ማለት አይደለም በማለት ዶክተር ቴድሮስ አስገንዝበዋል። በሌሎች የአውሮፓ ሀገሮች ወደ መደበኛ የኑሮ ዘዬ የመመለስ ምልክት እየታየ ነው። ጀርመን አነስተኛ ይዘት ያላቸው ሱቆች እንዲከፈቱ እየፈቀደች ነው። ፕራግ ላይ ክፍት ገበያዎች ስራቸውን ጀምረዋል። በኖርዌይ መዋለ ሕፃናት ተከፍተዋል። ጓደኛሞች ለመገናኘት በቅተዋል። በኦክስፎርድ ዩኒቨርሲቲ የሚሰሩት ዶክተር ፒተር ድሮባክ ስለ ሁኔታው አብራርተዋል። የመዛመቱን ሁኔታ እየቀነሱ ባሉት ሀገሮች አዲስ የሚታመሙት ሰዎች ብዛት በጣም ያነሰ ነው። ምናልባትም በየቀኑ የሚሞቱት ሰዎች ብዛት በአስሮች ከሚቆጠር እስከ 100 ሊሆን ይችላል። በእነዚህ ሀገሮች ታዲያ የመራራቁን ጉዳይ የማላላት እርምጃ ቢጀመር ተገቢ ይሆናል። ጀርመንን በመሳሰሉት በቫይረሱ የተያዙ ሰዎች ብዛት ከፍተኛ ቢሆንም የሚሞቱት ሰዎች ቁጥር ግን ዝቅተኛ በሆነባቸው የአውሮፓ ሀገሮች እገዳዎቹን ለማላላት የሚችሉበት ደረጃ ላይ ያሉ ይመስለኛል በማለት ዶክተር ድሮባክ አስረድተዋል። ከአውሮፓ በኮሮና ቫይረስ ክፉኛ የተጎዳች ሀገር ወደ መሆን እያመራች ባለችው ብሪታንያ በመንቀሳቀስ ላይ የተደነገገው እገዳ እንዳለ ነው። አሁንም ዶክተር ፒተር ድሮባክ አብራርተዋል። መጀመሪያ ቢያንስ ለሁለት ሳምንታት ያህል በቫይረሱ የሚያዙ ሰዎች ብዛት ቀንሶ እንደሆነ መታየት አለበት። ሁለተኛ የጤና ስርዓት አቅም ምን ያህል እንደሆነ መጤን ይኖርበታል። ጊዜያዊ ሆስፒታሎችን በመሳሰሉት የአስቸኳይ ጊዜ ሕክምና ላይ መተማመኑን ማቆማቸው መረጋገጥ አለበት። በመጨረሻም ስሜቱ የታየባቸውን ሰዎች ሁሉ ለመመርመር የሚያስችል አቅም መኖር አለበት። መመርመር የሚገባቸውን ሰዎች ሁሉ ተከታትሎ የማግኘት ብቃትም ሊኖር ይገባል ብለዋል ዶክተር ድሮባክ። ደቡብ ኮሪያንና ቪየትናምን በመሳሰሉት ሀገሮች ሰዎችን የመመርመርና ንክኪ የነበራቸውን ሰዎች ተከታትሎ በማግኘት ምርመራ በማካሄድ ዘዴ ጥሩ ስኬት አግኝተዋል። ክፉኛ የተጎዱት ምዕራባውያን ማህበረሰቦች ኢኮኖሚያቸው በአዲስ መልክ ለመንቀሳቀስ የሚያስችላቸው ዘዴ ይህ ነው ይላሉ የሳይንስ ጠቢባን።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛው አጋማሽ ስርጭታችንን ጀምረናል። አሁን ለዚህ ክፍል ቀዳሚ ወደ ሆነው ዘገባ እንለፍ። ወደ ቤንሻንጉል ጉሙዝ በሎጀ ገንፎይ የተመለሱ አንዳንድ ተፈናቃዮች ለስድስት ወራት ያህል ድጋፍ ስላላገኙ ለችግር መጋለጣቸውን ተናገሩ። የኮሮና ቫይረስ ወረርሽኝ በወረዳው ከተከሰተም ለከፋ አደጋ ልንዳረግ እንችላለን በሚል ያደረባቸውን ስጋት ገልጠዋል። የቤንሻንጉል ጉሙዝ የአደጋ ስጋት አመራር ጽህፈት ቤት ኃላፊ በበኩላቸው አስፈላጊው ድጋፍ በመንግስት እየተደረገ መሆኑን ጠቅሰው እርዳታው ለሚያስፈልገው ተረጂ በፍትሃዊነት የማሰራጨት ችግር መኖሩን ተናግረዋል። የክልሉ መንግስት በበኩሉ ችግሩ የሚፈታበትን አመራር መስጠቱንና በትክክል ተፈጻሚ የማይሆን ከሆነም ተገቢ ያለውን እርምጃ የሚወስድ መሆኑን የክልሉ መንግስት አስታውቋል። በሌላ በኩል ድጋፍ የሚያስፈልጋቸውን ሰዎች ለይቶ የድጋፍ ስራውን ለማስፈጸም ዝግጅት ማድረጉን የክልሉ የአደጋ ስጋት ቢሮ በበኩሉ አስታውቋል። አኮር መልካ ተጨማሪ ዝርዝር አለው።
ለደህንነቴ ስለምፈራ ስሜን አልጠቅስም ያሉ ግለሰብ ወደ በሎጀ ክንፎይ ከተመለሱ አንድ ዓመት ሊሞላቸው እንደሆነ ተናግረዋል። በክልሉ መንግስት ሲሰጣቸው የነበረ የእህል ድጋፍ ከተቋረጠ 6 ወራት ማለፋቸውን ጠቅሰው በዚህ ምክንያት የተቀሩት 8 የቤተሰባቸውን አባላት ለመደገፍ ወደ ሌላ ቦታ እየሄዱ የጉልበት ስራ እንደሚሰሩ ተናግረዋል። መንግስት በተደጋጋሚ ቃል የገባልንን ድጋፍ እንዲያደርግልን እንጠይቃለን ይላሉ እኒህ ግለሰብ።
እኛ ቤታችን ንብረታችን ብዙ ጊዜ ያፈራን ኖርንበት አገር ነው። መመለሳችን ትክክል ነው። ተመልሰናል፣ መንግስት መልሶናል። ግን አሁን ተመልሶ እኛን ያፈናቀሉ አመራር ናቸው። አቤቱታ አቀረብነው በ3ኛ ጊዜ ነው። አሁን ህዝባችን በረሃብ እያለቀ ነው። ብናመለክትም አቤቱታችን የሚሰማ የለም፣ ብንደውልም የሚያነሳልን የለም። በዚህ በኃይለኛ ችግር ውስጥ ነው ያለ ነው። ማሳችን ቤታችን ተወርሶብናል። የመጨረሻ የሞት ክፍል ውስጥ ነን ያለን። 2 ዓመት ሊሞላብን ነው። አሁን የተፈናቀል ነው።
የዓለም አቀፍ ስጋት የሆነው ኮሮና ወረርሽኝ ሰለባ እንዳይሆኑ መንግስት አፋጣኝ ምላሽ እንዲሰጣቸውም ጠይቀዋል።
አሁንም የሞቴ ሰው ነው ዛችን ሞቷን እያለቀ ነው። በረሃብ በሽታ እያለቀ ነው። መንግስት መጥቶ እናንተ በኮሮና ቫይረስ ሌሎ አካባቢ በምቹ አቅጣጫ እየተደረገላቸው ነው። ለእኛ ግን ምንም አቅጣጫ ሰጥቶ ይሄንን እንኳን እዚህ ችግር ነው ቤት ንብረት ያጣይዙ ነው እንኳን ብሎ ወደ ተፈናቃይን እየተመለከተ አካል የለም። እኛ አሁንም በሜዳን ያለ ነው። ክረምት እየገባ ነው። ሰው ቤት የለውም፣ ሸራ የለውም፣ ዶሮ የለውም፣ ማሳ ተውዞበታል። አሁንም ቀጣይ እኛ ካላረስን ካልሰራን አማፕ ስለሌለ መንግስት በአስቸኳይ ይሄን ችግር
በድጋፍ እጦት ምክንያት 7 የቤተሰቦቻቸውን አባላት በትነው በራሳቸውም የሰው ጥገኛ ሆነው እንደሚኖሩ የገለጹት ሌላው አለሙ ባላለው ያሉት ግለሰብ ናቸው። ባለፈው ዓመት በግጭት ሳቢያ ዘንድሮ ደግሞ በግብርና ግብዓቶች እጥረት እንዲሁም የተወሰደብኝ መሬት ስላልተመለሰልኝ ለከፋ ችግር መጋለጥ አይቀሬ በመሆኑ ቤተሰቤን ጥዬ ለመሄድ ተገድጃለሁ ብለዋል። የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ታፈሰ መንግስት ከቤት ንብረታቸው ተፈናቅለው ወደ ክልሉ ለተመለሱ ግለሰቦች የሚያደርገውን ድጋፍ አቋርጦ አያውቅም ብለዋል።
በእኛ ክልል ላይ ከሰኔ 16/2010 ጀምሮ በ3ቱም ዞን በአሶሳ ዞን፣ በመተከል ዞን እና በካማሽ ዞን እንደዚሁም በማኦ ኮሞ ልዩ ወረዳ ሰዎች በተፈጠረው ግጭት ምክንያት መፈናቀላቸው ይታወቃል። ከዛ ጊዜ ጀምሮ ክልሉ የሚችለውን ያህል በራሱ እያደረገ ወረዳውን እያስተባበረ የተቸገሩ ወይም ተፈናቃዮች የሚያስፈልጋቸውን ድጋፍ እያስተባበረን በራሱም እየገዛ ከአቅሙ በላይ የሆነውን ደግሞ ወደ ፌደራል እንትን እያደረገ እየረዳቸው ነው ያለው። አሁንም ስረዳም ነው የነበረው። አልፎ አልፎ ቤታዎች ይመጣል። አሰጣጡ ላይ በራሳችን ሄደን ስርጭት አናደርግም። ስርጭት የሚያደርገው ወረዳው ነው። እዛ ወረዳ ከደረሰ በኋላ አንዳንድ ቅሬታዎች ሲመጡ ወረዳው ቅሬታውን አምነዋል። ሁለት መንገድ ነው ያየ ነው። አንዱ ከአንዳንድ ቦታዎች ላይ እውቀት ማነስም ሊሆን ይችላል። አንዳንድ ቦታዎች ደግሞ ፐርፐዝሊም የተሰራ ሊሆን ይችላል። ይሄ ቅሬታ ግን በትክክል ቀበሌ መዋቅር ላይ ችግሮች እንዳሉ እህል እያለ እህል የለም የማለት አልፎ አልፎ በተለያዩ ሰዎች ይሸጣል የሚባልም ነገሮች ይመጣሉ። ይህንን ቅሬታ ተከትለን እኔ በአካል እጄ አወያይቻለሁ። ከዛ በኋላ የተስተካከሉ ነገሮች ነበሩ። ከጥቂት ጊዜ በኋላ ደግሞ እንደገና አሁንም ቅሬታው እንደ አዲስ ተነሳ። ያለውን ነገር ለመፍታት እየሰራንም ነው የምንገኘው።
ለወረዳው አመራሮች ችግሩን እንዲፈቱ አቅጣጫ ተሰጥቷል በማለት ካልሆነም እንወስዳለን ስላሉት እርምጃ እንዲህ ገልጸዋል አቶ ታረቀኝ።
አሁን ግን ይህንን ወረዳው ካመነና ችግሩ አለ ካለ በኋላ ከክልሉ መንግስት ጋር በመነጋገር አንድ ህብረተሰቡ በጋራ የመኖር እሴቱን የሚሸረሽሩ ነገሮች ሊኖሩ ስለሚችሉ ይሄ መፈታት አለበት የሚል ደብዳቤ ጽፈናል። ወረዳውን በቁርጠኝነት ይሄንን ወደ ታች ያለው መዋቅር የቀበሌ መዋቅር ማለት ነው ማስተካከልና እርምጃ መውሰድ እንዳለበት፣ ካልሆነ እና ብንገደድ እርዳታውን ለማቋረጥ የምንገደድ መሆኑ አሳውቀናቸዋል። አሁንም ባለሙያ ለመላክ ዝግጅት ላይ ነው ያለ ነው የተባለው። ህዝብ ሙሉ በሙሉ እንደተከለከለ አይደለም ያለው፣ የተወሰኑ ስፔሲፊክ የሆኑ ቦታዎች ያለን መረጃ ማለት ነው። ከተማ አካባቢ ያሉ ቀበሌዎች አንድ ሁለት ሶስት ቀበሌዎች መሆኑን ነው የምናውቀው። ይህንን በየጊዜው ማስተካከያ እርምጃዎች ስንወስድ ነው የነበረው። አሁንም ይህንን ለማንሳት እየተዘጋጀን እየሰራንበት ነው ያለን።
የኮሮና ወረርሽኝ ተጋላጭነትን በተመለከተም ተፈናቅለው ወደ ክልሉ የተመለሱ ሰዎች በሽታውን በተመለከተ ግንዛቤና ድጋፍ ለማድረግ ዝግጅት አድርገናል ብለዋል አቶ ታረቀኝ። የኦሮሚያ ክልል አደጋ ስጋት አመራር ቢሮ የአደጋ ስጋት ቅድመ ማስጠንቀቂያና አደጋ ስጋት መከላከል ዳይሬክተር አቶ ቤኛ በበኩላቸው ከኦሮሚያ ክልል ወደ ቤኒሻንጉል ጉሙዝ የተመለሱትን ጨምሮ በሌሎች ቦታዎች ድጋፍ የሚሹ ሰዎችን ለይተው ድጋፍ ለማድረግ ዝግጅት ማድረጋቸውን በስልክ ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ለሁለት ዓመታት ከኖሩባት ዩናይትድ ስቴትስ ወደ አገራቸው ተመልሰው ጎጃም ዘልቀው አዊ ዞን እንጅባራ ከተማ ለጥቂት ቀናት እንደቆዩ በተደረገላቸው የጤና ምርመራ ለኮሮና ቫይረስ መጋለጣቸው የተነገራቸው ኢትዮጵያዊ የምሽቱ እንግዳችን አድርገናል። እንግዳችን አቶ አንሙታ የሕክምና ክትትላቸውን አጠናቀዋል። ከቫይረሱ ነጻ ተብለውም ወደ ቤተሰቦቻቸው ለመቀላቀል በመሰናዳት ላይ ናቸው። ከሶስት ሳምንታት በላይ ሕክምና ሲደረግላቸው የቆዩት አቶ አንሙት የሕክምና ማዕከሉን ለቀው ሊወጡ ሰዓታት ሲቀራቸው ከባህር ዳሯ ዘጋቢያችን አስቴር ምስጋናው ጋር የስልክ ቃለ ምልልስ አድርገዋል። ራሳቸውን በሚያስተዋውቁበት ይጀምራሉ።
ስሙ አንሙት ታወቀ ይባላል። የመጣሁት ከአሜሪካ እንዲያና ግዛት ነው።
የት ግዛት?
እንዲያና።
እንዲያና ግዛት
እንጅባራ ከተማ ነው የተወለድኩበት። ደግሞ አዲስ ክላን ከተማ ይባላል። ያው ቀደም ሲል አብዛኛውም ሰው እንደናውቀው በሽታው ከተገኘብኝ በኋላ እዚህ ባህር ዳር መኩር ሆስፒታል እንገኛለን ማለት ነው።
አሜሪካን ሀገር ምን ያህል አመት ቆዩ?
ሁለት አመት ቆየ።
ወደዚህ ከመምጣቱ በፊት የኮሮና ቫይረስ በግዛት ውስጥ ነበር?
በግዛት ውስጥ እንዳሁኑ የከፋ ደረጃ ባይሆንም የከፋ ደረጃ ደረሰ እንጂ ነበረ።
ወደ ኢትዮጵያ ሲመጡ አላማው ከምን ጋር የተያያዘ ነበር?
ልጅ አለችኝ። ሁለት አመት ላይ ያው በዘጠኝ ወር አካባቢ ነበር ትያት ሄድኩ። እሷንም ለማየት ያሳለፍነውን በዓል ለማሳለፍ ነበር ከቤተሰብ ጋር ከዘመድ ጋር።
እርስዎ የመጡበት ወቅት እንግዲህ የኮሮና ቫይረስ በዓለም አቀፍ ደረጃ የተስፋፋበት ነበር። ቫይረሱ ሊኖርብኝ ይችላል ብለው ተጠራጥረው ነበር?
አጋጣሚ ከኢንዲያና ወደ ዲሲ ለመሄድ ኢንዲያና ላይ የነበረው ኤርፖርት ወደ 17 ፍላይት ካንስል ነበር ያኔ እና በጣም ያስፈራል ጭር ያለ ነገር ነበረ። ግን ከዛ ወደዚህ ከመመጣ ባለው እኔ ምንም ነገርም አላሰብኩኝም። ይሄ ነገርም ይፈጠራል ብዬም አልጠበቅኩም ነበር።
እዛ ያሉ ግን ስለ በሽታው የመተላለፊያ መንገድ መደረግ ስላለበት ጥንቃቄ ያውቁ ነበር ማለት ነው? ጥንቃቄ ያደርጉ ነበር?
ጥንቃቄ አረጋሉ። ለምሳሌ እንደዚህ በምትንቀሳቀስበት ሰዓት ሳኒታይዘር ሊበስ አስፈላጊ በሆነበት ቦታ እና ዴላሞችን በመጠቀም ልንዲ ታደርጋለች።
ከመቼ ወዲህ ነው ምልክቱን ማሳየት የጀመሩት ኢትዮጵያ ውስጥ ከገቡ በኋላ?
ቅዳሜ ቀን ነው የገባውኝ በእኛ 12 ማለት ነው በኢትዮጵያ 12 እሁድም ደህና ነበርኩኝ። ሰኞ ከሰዓት በኋላ አስታውሳለሁ የሆነ ማለት የተለየ ስሜት ይሰማ ነበር። ላይክ ብርድ ብርድ ማለት ነው። እና እንደ የሆነ ሰዓት ላይ ምሽት ወጣሁኝ እና መድኃኒት ምናምን ገብቼ እሱን ወሰድኩኝ። ማክሰኞ ወደ ሀገር ብትመለስ ማለት ነው ወደ እንጅባራ ማክሰኞ 8 ሰዓት የዘጠኝ ተኩል አካባቢ ገባሁኝ። ከዛ ከገባሁ በኋላም ጥሩ ስሜት አልነበረኝ። ቤተሰብ ምናምን አልነበሩ። አንደኛ ድካም ስለነበር መንገድ የተወሰነ ለማሳለፍ እየተኛው ከዛ ፕሮብለታ ነገሮች ማለት በጣም እንትን እያለ መጣ። ይህ ግርት ግርት የማለቱ እስኪ ለእኔ እስከ ይሄ በሽታ ይሆናል ብዬ ምንም አልተጠራጠርኩ ነበር። እና ሊቀየር ይችላል። ሁለተኛ ደግሞ ምግቡን በራሱ ይህን ነው እኔ ውስጤ ላይ የነበረ እና ከሰዓት ባንጀዋራ ላይ አንድ ግል በሱ እንትን ላይ ጅን ቼክ ተደረጉኝ። ታይፎይድ እንዳለብኝ ነው የተነገረ። ታይፎይድ እና ታይፎይድ ከዛ ሙቀትን ተለክቼ ሙቀቴ 13.5 ነበረ። ግን ዶክተሩ በግል ላይ በካም ተሻለ በግል መጠን ግን አናግረኝ አለ። ያሁኑ መድኃኒትን ጀመርኩኝ። አምስት ጠዋት ላይ ተደወለ። እንዲህ መረጃ ሰምተን ነው ምናምን አለኝ። እኔም ያለውን ነገር በግልጽ ተናገርኩ። አሁን እንዲህ መሰለኝ ነገር ችግር ስጋት ነው እና ይህንን ይመለከተኛል በሚል አይ እኔ እስካሁን ደህና ነኝ እነዛ የሚባል ምልክት ነገር የለብኝም ግን ተመርምሬ ታይፎይድ እንዳለብኝ የተነገረኝ ብዬ እንዲሁም እንዳምነኝ ብዬ ሙቀት የራሱ 37 ነው ብዬ ነገርኩት። ከዛ ወደ አሁኑ ሚዲያ ላይ አዲስ ቅዳም ከተማ እና የእንጅባራ ከተማ ኮረና በተያያዘ ሰው እየተረበሸች ነው እንግዲህ እዚህ ጋር ማለት ነው ምንም ባልተረጋገጠ ነገር ላይ ማለት ነው
ከኮሮና ቫይረስ ጋር ምርመራ ተደርጎ የምርመራ ውጤት ይፋ ባልሆነበት ሁኔታ ነው ይሄ መረጃ የተሰራጨው።
ይሄ ነው ይሄ ባልሆነበት ሁኔታ ላይ በሶሻል ሚዲያ ደግሞ ያን ወሬ በጣም ተቀባበሉት። ይገርምሻል በየቦታው ከቴሌሊ ጀምሮ ኮሶቨር፣ ቻሊ፣ ዳንግላ፣ ባህር ዳር ሁሉ ሂዶ በየጭፈራ ቤቱ እንዲያደርጓል ብሎ ሰውየው ነው ይህን እንትን ያጠፋ። ያ ችግር የለውም እኔ በመጠየቅ ባለብኝ በመጠየቁ በአካል ጠይቃለሁ። አርብ ዕለት መጡ ከክልል የመጡ ባለሙያዎች ናቸው ያምን አመት ባለን ብለው ለፍ መጡ ባለሙያዎቹ ከክልል ነው የመጣ እንደዚህ በዛሬ ከዛም ድረስ እንኳን ምንም ውስጤ ላይ ሀረ በሽታ ይኖራል ብዬ አላልኩም። እንዲሁም እንዴት እንደዚህ ብሎ ስሜን ባልሆነ ነገር እንትን ይላሉ የሚለው ነው ውስጤ ላይ የነበረ። እኔ ላይ የተለየ ምልክት አይታችሁ ነው ወይ ምንድን ነው እኔ እንዲህ ታክሜ ነበር እና ያለው ችግር ይሄ ነው ብዬ በግልጽ ከመናገር ነው እነሱም አይ ይሄ ነው ተብለን የመጣ ነው ስለዚህ ማምና ይመሰላሉ። እንደዛ ከሆነ ለምን ደስ ይላል። ምክንያቱም ይሄ ለጋራንት ስለሆነ አርብ ጠዋት ማምናው ተወሰደ። ቅዳሜና እሁድን እቤት ነበርኩ አልወጣሁም። የትም እስከዛም ራሱ አልወጣሁም። ሰኞ ጠዋት ነው የመጡ ውጤቱ በጋራ ባላችበት ነገራች ምናምን ተብሎ ቁጭ አለ ተነገረን። ውጤቱ ከ80-95% ይሆን በሽታው ድኗል ግን ምልክት እያሳየ ስለሆነ ባህርዳር ሆስፒታል መቆየት አለብ ምናምን አሉ። ባለቤቴ በጣም ደንግጣ በወቅቱ ጮኸች ማገር ምናምን ነበሩ። ያላሰብኩት ነገር ነው የተከሰተው። መጨረሻ ላይ ራሴን አረጋጋሁኝ እና አምቡላንስ ይመጣል ተዘጋጅ ተብሎ ወደዚህ የመጣሁበት ሁኔታ ነው።
ከብዙ ሰዎች ጋር ተገናኝተው ነበር?
እኔ በፍጹም አልተገናኘሁም። አስታውሳለሁ ማገር ነበረች ማገር ነበር እና ደግሞ ጎረቤት የባለቤት ዘመዶች አልፎ አልፎ ማለት ነው እና ተፈልቶ ምናምን ይጠብቅሻል ይ ባህላችን ነው። በተለየ ድግስ ወይ ደግሞ ሌላ ነገር አልነበረም። ወቅቱም በዛን ሰዓት ላይ ከበለት ሚዲያን የተጠየቁት ጥያቄ ነው ድግስ ነበረ በጣም ብሶ ተሰብስቦ ነበር ይሄ አልነበረም። የተገናኘኋቸው እናት ነበረች ከዛ ፓነርም ነበረ ከዛ በኋላ ጓደኞች አልተወሰኑ ጓደኞች ነበሩ። ከዛ ውጭ የተለየ ሰው ተጠርቶ ተረግሶ ምናምን ይህ አይደለም። ይህም ህብረተሰቡ የሚጠይቀው ጥያቄ ነው እና ይገርምሻል አጎቴ ማለት ነው እንጂ ባራ ፖሊስ አዛዥ ነው አልተገናኘውም። ነገር ግን እሱ ብቻ ሳይሆንም ሌላ አጎቴ ገብተው በጣም በእኔ ጋር ባልተገናኘበት ሁኔታ ምንም ባላገኝ በስልክ ነው ተደዋውለን እንደመጣ ሰምቻለሁ። በቃ ስራ ላይ ስለሆንኩ ነው ተብሎ ያወራንበት ሁኔታ አለ። ይህ ምንም ያሷሽ ነገር አለ። እሱ ወደ 20 ምናምን ቀን ማቆያ ገብቶ ሌላኛው አጎቴም እንደዛው በእኔ በኩል በማዘርም በሰዎች ብዙ ሰዎች ገብተው ይብን ከቤተ ክርስቲያን ላይ ተለይተው ነው ውጡ ተብሎ ማለት ነው። ከብዙ ነገር ነው የተባለ ከግብጽ ተልኮ ነው ከህዋት ተልኮ ነው ይህም ሁሉ የሚባልበት ሁኔታ ነው ነበር። በጣም ሚያሳዝን ማለት ነው በጣም እና በዚህ አጋጣሚ የሶሻል ሚዲያ አጠቃቀማችንን ስርዓት ባለው ፈር ባለው ነገር ሲሆን በጣም ክል ይመስላል። ምክንያቱም እኔ የመጀመሪያው ኮሮና ተጠቂ ነው ያስመሰልኩ እንደዛ መጀመሪያ ላይ ገብቷል ተብሎ በተነገረበትን ሰዓት እንደ አይነት መረበሽ እንደ አይነት ሌላ ስጋት ውስጥ አልተገባም።
የህክምና ተቋሙ እንደተወሰዱ በኋላ ይሄ በተለይ አሁን ያለው ሁኔታ ምን ይመስል ነበር?
እንግዲህ ፊጆታ ብቻ መሆን የነበረችን ማመቻቸት ነው ያለብን። ዶክተሮቹ ቤታቸውን ጥለው ልጆቻቸውን ጥለው እኛ ጋር እንደዚህ 14 ቀን እዚሁ መቆየት ማለት ለእኛ ለህብረተሰቡ ህልውና የህብረተሰቡን ጤና ለመጠበቅ ነው። ከእግዚአብሔር በታች ሆነው ነው እነሱ እኛን እየጠበቁን እኛን ትሪት እያደረጉ ያሉ። እሱን እንኳ በምጠይቅበት ሰዓት ነገሮች ብዙ እንደማይመቻችላቸው ነው እና ስር በሰደደ ሁኔታ አችን የምንመለከተው አካል ማቅረበች ማክቴ መኖር አለበት። ነገ ለሚመጣው ነገር ራሳችንን ማዘጋጀት ነው የሚኖርብን።
ተደጋጋሚ ምርመራ ተደርጎልህ ነበር እና ውጤቱ ኔጌቲቭ ወይም ደግሞ ነፃ የሚል ውጤት ደርሶኛል ብለህ ያው ተደስተህ ነግረኸኝ ነበር ቀደም ብለህ እና አሁን ወደ ቤት ልትሄድ ነው ወይስ የት ነው ያለኸው?
አሁን ያለሁት ያው ባህር ዳር መኮር ነው። ተደውሎ ሶስት ጊዜ ልመጣ እንደሆንኩ ተነግሮኛል። ለዛሬ እንድትወጣ ነበር የተባልኩ ነው። ይህ ደግሞ ይሄ መሆን እንደሌለበት ከዶክተሩ ጋር ተነጋግረን እሱም ደግሞ ለሚመለከታቸው ለክልል ጽሕፈት ቤት ለጤናቸው ቤት ኃላፊዎች ተናግሬያለሁ አቅርቤያለሁ ብሎ ራሱን የቻለ ሰርተፍኬት ተሰጥቶሽ ወይም የምስክር ወረቀት ከቫይረሱ ይህንን ያህል ቀን ቆይቶ ነገር ግን አሁን አገግሟል እሱ ሰዎችን እየጠበቁበት ያለውበት ሁኔታ ነው ያለው።
እንደሚነገረው የቫይረሱ ስርጭት ከፍተኛ ከሆኑ ሀገራት የሚመጡ ኢትዮጵያውያን ከመቀላቀላቸው በፊት ለ14 ቀናት ራሳቸውን ለይተው ቢያቆዩ እንደሚሻል ይታመናል። በአሁኑ ሰዓት መንግስትም ያው አስገዳጅ አድርጎታል ይሄንን ነገር። እርስዎ ከአሜሪካ ሲመጡ ራስዎት ለይቶ ለማቆየት ያደረጉት ጥረት ነበረ?
እና ከገባን በኋላ ነበረ የወጣው ማለት ነው። ንቀሽን ከለቀቀሽ ምናምን እነዛን አልፌ ነው የወጣሁት። በወቅቱ ምንም ይፈጠራል ብዬ ስላላሰብኩኝ ተወሰነ 3 ቀን ነው አዲስ አበባ ቆየሁ። ከወጣ በኋላ ቤተሰብ በጣም በጉጉት እየጠበቀ ስለነበረ ምንም ይፈጠራል ብዬ ስላላሰብኩኝ ማለት ነው።
አቶ አንሙ ታወቀ ከኮሮና ቫይረስ ያገገሙ ወይም በተደጋጋሚ ምርመራ ነፃ የሆኑ በድጋሜ እንኳን እግዚአብሔር ማሩ፣ እግዚአብሔር ይስጥልኝ።
አስቴር ምስጋናውንና እንግዳዋን አቶ አንሙ ታወቀን አመሰግናለሁ። አድማጮች አሁን ለምሽቱ የመጨረሻው ወዳደረግነው ቅንብር ነው የምናልፈው። ለኮቪድ-19 ፈዋሽ መድኃኒትና የመከላከያ ክትባት ፍለጋ ዓለምን ላስጨነቀውና መላላል ተገኘለት በሽታ ድንገት ከሁሉም አቅጣጫ የሚጎርፉ ከሚመስሉት የሆናል መላዎችና እንደ ፈቃድ ከሚሰነዘሩ የፈውስ ሐሳቦች ባሻገር ለመሆኑ በሳይንሳዊ ጥናት ላይ የተመረኮዘው ሁነኛ መድኃኒትና ክትባት ፍለጋ ጉዞ ምን ይመስላል? ከሁለቱ የመድኃኒት ቅመማ ሳይንስና ጥናት አዋቂ ባለሙያዎች ጋር በትላንትናው ምሽት የጀመርነው ቃለ ምልልስ የዛሬው በጥናትና ሙከራ ላይ ያሉትን መድኃኒቶችና የመከላከያ ክትባቶች ምንነት ያስተዋውቃል። የመከላከያ ክትባቶች ምንነትና ያሉበትን ደረጃ ይፈትሻል። እንግዶቼ ፕሮፌሰር ብስራት ኃይለመስቀል በሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ምክትል ሊቀመንበርና መምህር፣ ዶክተር አሌክስ ዮሐንስ በዩናይትድ ስቴትስ የምግብና መድኃኒት አስተዳደር ከፍተኛ የጥናት ባለሙያ ናቸው። ፕሮፌሰር ብስራት በትላንትናው ምሽት ዝግጅታችን ስለ ቫይረሱ ተፈጥሮና ጸባይ በማስረዳት ላይ ሳሉ ነበር ውይይታችንን የገታ ነው። ያሁኑንም ቫይረሱ ወደ ሰውነት ውስጥ ከገባ በኋላ የሚከሰተውን ሁኔታ በሚያጤኑበት ይጀምራሉ።
ኤርቦርን ስለሆነ ባየር ስለሚተላለፍ ሳምባ ነው ከመጀመሪያ ላይ መጎዳት የሚጀምረው።
የጦር አውድማው ሳምባ ነው የሚሆነው።
አዎ ዋናው ሳምባ ነው። አሁን ሌሎችም ተገኝተዋል። ደም ማርጋት፣ ኩላሊትን የመሳሰለ ሌሎችም ሌላ ነገር እየታየ ነው፣ ግን ዋናው የሳምባ ነው። እና ያ ሳምባ መቆጣት ይጀምራል። ሲቆጣ ያብጣል፣ ውሃ ይይዛል። ያ ውሃ ሳምባውን ይሞላዋል፣ መተንፈስ ያቅተናል። ኦክሲጅኑ በዛ በውሃ ውስጥ አልፎ ሰውነታችን ጋር መድረስ አይችልም እና ሰዎች ሬስፒቶሪ ፌለር ወይም የሳምባ መተንፈስ ማቆም ይጀምራሉ። በዛ ነው እንግዲህ የሚሞቱት። እና አንዱ የመድኃኒት አይነቶች ይህንን የሰውነታችን የመቆጣት የመዋጋት ኃይል የሚቀንሱ ናቸው። ኢንፍላሜሽኑን የሚቀንሱ እነዚህ አሁን ክሎሮኩዊን እና ሃይድሮክሲክሎሮኩዊን የሚባሉት ከነዚህ ግሩፖች ናቸው። ስለዚህ ቫይረሱን ዳይሬክትሊ በቀጥታ ቫይረሱን ምንም የሚያደርጉት ነገር የለም፣ ግን ያ ፍልሚያ እንዲቀንስ በፍልሚያው ምክንያት ሊመጡ የሚችሉትን ጉዳቶች በመቀነሳቸው ሰዎቹ ኢቨንቹዋሊ ቫይረሱ ይሞታል። የሰውነታችን ኃይል ይገለዋል፣ ግን እስከሚሞቱ ድረስ ሳምባችን ተጎድቶ መተንፈስ አቅቶ ከኦክሲጅን ማጣት ሰዎቹ እንዳይሞቱ ያንን ፍልሚያ ስለሚቀንሱ ነው። እነዚህ አንድ ግሩፕ ናቸው። አሁን ወደ ገበያ በጣም የቀረቡ 1-5 አሉ። ሌሎቹ ደግሞ ዳይሬክትሊ ቫይረሱን በቀጥታ ቫይረሱን ደግሞ የሚዋጉ አሉ። አንታይቫይረስ የሆኑ መድኃኒቶች አሉ። እነሱ ደግሞ ሌላ አሁን ወደ ገበያ በጣም የቀረቡ አትሊስት 4 የሚሆኑ አሁን ሰው ላይ እየተሞከሩ ያሉ አሉ። እነዚህ ሄደው ቀጥታ ቫይረሱን ነው የሚገሉት። ቫይረሱ የሚራባበትን የተለያየ ኤሪያ እንዳይራባ እንዳይሰራ ማኮላሻ ቁልፍ እያደረጉበት ቫይረሱ እንዳይንቀሳቀስ ያደርጉታል ማለት ነው። ሌላው ሶስተኛው ክፍል ደግሞ ቫይረሱ ይዟቸው የዳኑ ሰዎች ለቫይረሱ እንደ ሌላው ቫክሲኔሽን መከላከያ ኦልሬዲ ሰውነታቸው ስለፈጠረ ያ ኦልሬዲ የተፈጠረውን መከላከያ ከነዛ ሰዎች ደም ተለግሶ ከዛ አውጥተው ለተያዙት በሽተኞች ሲሰጧቸው ኦልሬዲ የሰለጠኑ ወታደሮችን እንደገና ጠጥሮ ከማሰልጠን ይቀር ኦልሬዲ የሰለጠኑትን ማሰማራት ማለት ነው። ሶስተኛው በዛ አይነት መንገድ እየተጠና ነው ያለው። አራተኛው እና ትልቁ ደግሞ ያው ቫክሲን ነው፣ ክትባት ነው። ብዙ አይነት ክትባቶች አሉ። አብዛኞቹ እንደውም የተወሰኑት ክትባቶች ኦልሬዲ የምንጠቀምባቸው ያሉ ግን ሪፐርፐዝ ነው የሚሉት ወደዚህ እንዲጠቀሙበት
ለዚህ ጥቅም እንዲውሉ እየተደረገ ነው
ያለው። እና አምስተኛው ክፍል ደግሞ የጉንፋን እና የኢንፍሉዌንዛ መድኃኒት ሆነው ያገለግሉ የነበሩ አሁን በላቦራቶሪ እና በእንስሳት ላይ ደግሞ ለዚህ ለኮሮናም የሚያገለግሉ ሆነው ተገኝተዋል። እና ሰው በአምስት ክፍል ከፍለዋቸው ነው እያጠኑት ያለው።
መልካም። ጥናት ላይ ያለውን በየደረጃው በየአይነታቸው ከፋፍሎ አስረድተውናል። ዶክተር ብስራት ከእርሶ ጋር ልቆይና መጀመሪያ ባጭሩ የሚመልሱትን ጥያቄ ላንሳ። በተለይ ክትባትን በተመለከተ የገለጹት ምን ያህል የዓለም አብዛኛው ክፍል ይህን ያህል ትልቅ ቁጥር ያለው ስርጭት ቢኖረውም አብዛኛው ሕዝብ አሁንም አልተጋለጠም እና ብዙዎች ወደሱ የሚወስድ ተስፋ የመጣል ነገር አለ። ከዚህ ቀደም ከሚወስደው ረጅም የጥናት መስመር ለማፋጠን የሚደረጉትም ነገሮች በተለይ በመንግስታት በስፋት ይነገራሉ፣ የዩናይት ስቴትስ መንግስት ጨምሮ። ምን ያህል ቅርብ ይመስሎታል? የተደረጉት ጥናቶች ምን ያህል ተስፋ ሰጥተዋል?
እስካሁን የታዩት ከድሮ ክትባት ጀምሮ ለምሳሌ ቢሲጂ የሚባል ቫክሲን ነበር ለቲበርክሎስስ ለሳምባ ነቀርሳ የምንሰጠው። በጣም የሰለጠኑ ሀገሮች ሳምባ ነቀርሳ ችግር ስለሌለ አሜሪካን ጨምሮ የግዴታ የሳምባ ነቀርሳ ክትባት አያስገድዱም፣ በፈቃደኝነት ወይም እንደው ኤክስፖዝድ ለሆነ ነው። አንዳንድ ሀገሮች ግን ሳምባ ነቀርሳ ስቲል ስለሚያስቸግር በግድ በልጅነታቸው እንዲከተቡ ይደረጋል። እና አሁን እንስሳ በላቦራቶሪ ላይም ራሱ ቫይረሱንም በመግደል ከአሁን በፊትም ሳርስ ላይ ተሞክሮ ነበር። የኮሮና አይነት ዘሩ ዛሬ 20 ዓመት ገደማ የነበረ ቫይረስ ነው። የዛሬ 10 ዓመትም ደግሞ መርስ የሚሉት ላይም ተሞክሮ ለውጥ ያመጣ ነው። አሁን ደግሞ ባለፈው ሳምንት ዩሮፕ ውስጥ ተመራማሪዎች ወደ 178 አገር ይሄ የሳምባ ነቀርሳ ክትባት በልጅነታቸው በግድ የሚሰጥባቸው ሀገሮች ከማይሰጥባቸው ሀገሮች ጋር አነጻጽረው ይሄን ክትባት የወሰዱ ሀገሮች በጣም ያነሰ ሞት ስላሳዩ ያን ያስከተቡ ሀገሮች በጣም አነስ ያለ የሞት እድል ነው ያላቸው ብለው እንደውም በጣም ልዩነቱ በፐርሰንት ስታይ ያረጉና ያላረጉ ብዙ ልዩነት አላቸው። ስለዚህ እሱ አሁን ወደ 11 ሀገሮች አሁን በሰው ላይ እንዲጠና ተደርጓል። ስለዚህ አንዱ እሱ ነው ቢሲጂ። አሁን እንደገና ደግሞ የፈንጣጣ ክትባት ራሱን ተመልሶ እየመጣ ነው። ለምን? በላቦራቶሪ ላይም ይህን ቫይረስ ሲገል ተገኝተዋል። እርግጥ ፈንጣጣ ራሱ ቫይረስ ነው፣ ኮሮና ቫይረስም ባይሆን ሌላ አይነት ቫይረስ ነው፣ ስሞል ፖክስ የሚባለው ማለት ነው። እነዚህ ኦልሬዲ በገበያ ላይ ውለው ስንጠቀምባቸው የነበሩ ክትባቶች እንደ ሌሎቹ እንደ አዲስ ገና ሀ ብለው እንደሚፈጠሩት ለመፈቀድ በመንግስት ደረጃ ብዙ አይደለም ጊዜ የሚፈጀው።
የሚታወቅ ነገር ብዙ ስላለ ቀድሞ የተጠና የቱ ጋር ምን ሰራ አልሰራም፣ ከዚህ ቫይረስ ጋር የሚዛመደው ብቻ ነው ጥናቱ የሚቀጥለው።
አዎ። እና ሁለት አይነት ነው የሚያዩት ሰውነታችን የሚያመነጭ በመከላከያ። አንደኛው ለአጭር ጊዜ የሚሆን ነው፣ ጄ የሚሉት ነው። አይጂጂ የሚሉት የረጅሙ ጊዜ ነው። እና ያው እንግዲህ እንደምታውቀው ክሊኒካል ትራያልስ ማለት ይሄ ጥናት ማለት አንድ መድኃኒት ማርኬት ላይ ከመሄዱ በፊት ሁለት ግሩፕ ተወስዶ አንደኛው ፕላሲቦ የሚባል መድኃኒትነት የሌለው አንደኞቹ ደግሞ መድኃኒት ያለው ተወቅተው ሁለቱ ተነጻጽረው ያለው ዲፍረንስ ከበቂ በላይ ሲሆን በተቀባይነት ደረጃ ሲደርስ ነው። እና ያን ለማድረግ ጊዜ ይፈጃል። እና እነሱ ለዚህ ለአሁኑ ጊዜ አይደርሱም። ሆፕፉሊ ይሄ በሽታ ተመልሶ በየአመቱ እንደ ጉንፋን የሚመጣ ባይሆን ጥሩ ነው፣ ግን ከመጣ ለሚቀጥለው ራውንድ በሙሉ ያገለግላል።
መልካም። የፖለቲካ አንድምታውን ጨምሮ ቶሎ መምጣቱን በተለያየ መንገድ የሚፈልጉት ቀረብ አድርገው የሚያዩበት ሁኔታ አለ። ተጨባጩን ካልተጨበጠው እንድንለይ ያህል ነው። መድኃኒትና ክትባትን የሚመለከቱ ዶክተር ብስራት በርካታ ጥያቄዎች አሉ፣ መለሳለሁ ወደ እርሶ። አሁን ወደ ዶክተር አሌክስ ልሻገር። ማንም ከዚህ ቫይረስ ራሱን ነፃ ሊያደርግ የሚችል እንደሌለ፣ በዘር በቀለም በሀብት ደረጃ ባሉበት አገር እንደማይወሰን ያሉትን መረጃዎች ጠቅሰው ገልጸውልናል። ይሁንና እነኚህ በመሰለኝ ከሚሰጡ አስተያየቶች አንዳንዴም አንዳንድ ቦታ የታዩትን ነገሮች ለመተንተን በሚሞክሩ ወገኖች አፍሪካን አይመለከትም ሲባል ነበረ። በዚህም ሀገር ጥቁር አሜሪካውያንና ወይም አፍሪካውያን አሜሪካውያንን አይመለከትም ሲባል አሁን ክፉኛ የተጎዱት የማህበረሰብ ክፍሎች መሆናቸው ታይቷል። በእርግጥ ግን ሳይንስ የሚደግፈው መሰረት ያለው ማ ይበልጥ የተጋለጠ ነው ማ ይበልጥ የተጋለጠ አይደለም የሚለውን መመለስ የሚቻል ነገር በዚህ ሰዓት የሚታወቅ ይኖር ይሆን?
አድማጮች ውይይቱ ሰዓት ገዳቢነት ዶክተር አሌክስ ዮሐንስ ከሚሰጡት ምላሽ ነው ተከታዩ ዝግጅታችን የሚቀጥለው። ለአሁኑ ግን እንግዶችን ፕሮፌሰር ብስራት ኃይለ መስቀልና ዶክተር አሌክስ ዮሐንስን ለጊዜያቸው አመሰግናለሁ። ጊዜ ርስጥልኝ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እሰናበታለሁ። አሁን የትግርኛው ስርጭት ይቀጥላል። እኛ በኩል ሰላም፣ ደህና አደሩ።